The Voice of America. ኢትዮጵያ በመጠናቀቅ ላይ ባለው በ2016 የነበራትን ጉዞ የሚያስቃኝ ነው። አመቱ ለኢትዮጵያ መጣኔ ሀብት ሁለት ከባድ የሆኑ ፈተናዎችን ደቅኖ ያለፈ ሆኗል። የኢትዮጵያ መንግስትና የዓለም አቀፍ ድርጅቶችም እንዳስታወቁት ከ1977ቱ የከፋና ከ10 ሚሊዮን በላይ ዜጎችን ለተረጅነት ያጋለጠ ድርቅ ተከስቷል። በተጨማሪም ባለፈው አንድ አመት ውስጥ ሀገሪቱ በከባድ ህዝባዊ ተቃውሞዎች ስትታመስ ቆይታ በአሁኑ ወቅት በአስቸኳይ ጊዜ አዋጅ በመተዳደር ላይ ነው የምትገኘው። ሄኖክ ሰማግዜር በዚህ ክፍል 2 ዘገባው ተጨማሪ ይዟል።
ኢትዮጵያ ያለፈውን አንድ አመት የጸረ ሽብር ተቃውሞ በተለይ በኦሮሚያና የአማራ ክልል አንዳንድ አካባቢዎች ተስፋፍቶባት ነበር የቆየችው።
የሚኒስትሮች ምክር ቤት ባደረገው ስብሰባ ቅዳሜ ትላንት ጀምሮ በአገራችን የአስቸኳይ ጊዜ አዋጅ አውጇል።
ከተቃውሞ በተጨማሪ የከፋ ድርቅም የታየበት አመት ሆኗል። ልክ የዛሬ አመት ገደማ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሀገሪቱ የህዝብ ተወካዮች ምክር ቤት ከአየር ንብረት ለውጥ ጋር በተያያዘ ኤልኒኞ የአየር ሁኔታ ያስከተለውን ድርቅ መጠን አስረዱ።
50 አመት ታሪካችን ውስጥ ያላየነው ተብሎ ነው በአንዳንድ ባለሙያዎች የሚገለጸው።
ጠቅላይ ሚኒስትሩ በንግግራቸው የችግሩ ስፋትና መጠን ግዙፍ ቢሆንም መንግስታቸው ከአጋሮቹ ጋር በመሆን ድርቁን ለመቋቋም የሚያስችለው አቅም እንደገነባ ገልጸዋል። ሆኖም ይህ አቅም በተደጋጋሚ በሚከሰቱ የዝናብ እጥረቶች እየተሟጠጠ በመምጣቱ አስቀድሞ ከ8 ሚሊዮን ቆየት ብሎ ደግሞ ከ10 ሚሊዮን በላይ የሚሆኑ ዜጎች የአስቸኳይ እርዳታ እንደሚያስፈልጋቸው አቶ ኃይለ ማርያም ተናግረው ነበር።
ነገር ግን በሚቀጥለው በልግ ሲደገም በሚቀጥለው መህር ሲደገም አርሶ አደሩ ይሄን የመቋቋም ችሎታው እየተሟጠጠ መጥቷል በእነዚህ በድርቅ አካባቢዎች። ስለዚህ የሰራናቸው ስራዎች ከዚህ ቀደም ቢሆን ኖሮ አንድ ሲዝን አንድ ወቅት ላይ የሚከሰተው ነገር መቋቋም የማይችለው አርሶ አደራችን በተከታታይ ሶስተኛ ድረስ እየተንገታገተም ቢሆን እየተቋቋመ መጥቷል።
የሀገሪቱ ምጣኔ ሀብት የጀርባ አጥንት የሆነው የግብርና ዘርፍ በድርቁ መጎዳቱ ግን ተንታኞችና የዓለም የገንዘብ ድርጅት IMF ጨምሮ ብዙ ድርጅቶችን ያሳሰበ ጉዳይ ሆኗል። IMF በሚያዝያ ወር በዋሽንግተን ዲሲ በተካሄደው የጸደይ ጉባኤው የኢትዮጵያ ምጣኔ ሀብት ከሰነበተበት የሁለት ዲጂት እድገት ወደ 4.5% እንደሚያሽቆለቁል ይፋ አደረገ። በእርግጥ IMF ይህንን ትንባያውን በጥቅምት ወር አሻሽሎ ወደ 6.5% ከፍ ማድረጉን የድርጅቱ የኢትዮጵያ ስራ መሪ ሁሊዮ ስኮላኖ ለአሜሪካ ድምጽ ሬዲዮ ገልጸዋል።
We had a projection in June of about, as you say, 4.5. Since then, there has been a release of statistics during the summer regarding the crops.
በሰኔ ወር ባወጣነው ትንበያ ምጣኔው በ4.5% እንደሚያድግ ገልጸን ነበር። ከዛ በኋላ ግን በክረምቱ መገባደጃ የእህል ምርትን በተመለከተ አዲስ አሃዝ አግኝተናል። እንደሚታወቀው የሰብል ምርቱ በድርቁ ክፉኛ ተጎድቶ ነበር። በዚህ የተነሳ የሰብል ምርት እንደሚቀንስም ገምተን ነበር። ሆኖም በነሐሴ ወር በማዕከላዊ ስታቲስቲክስ ባለስልጣን ይፋ የሆነው የግብርና ምርት አሃዝ ምርቱ በአጠቃላይ በ3% መጨመሩን አስታውቋል።
That resulted in an increase of our estimate for 2015-16.
የዓለም ባንክን ጨምሮ በሌሎች ድርጅቶች በልማት ምጣኔ ባለሙያነት ከ30 ዓመታት በላይ የሰሩት ዶክተር አክሎግ ቢራራ በከፋ ድርቅ መሃል የኢትዮጵያ ምጣኔ ሀብት በ6.5 ወይም መንግስቱ እንደሚለው በሁለት ዲጂት አደገ የሚለው ቀመር ፈጽሞ ከምጣኔ ሀብት ጸባይና ጥናት ጋር የሚጻረር ከእውነታ የራቀ ጉዳይ ነው ይላሉ። አክለውም ገበያና ምጣኔ ሀብት ግርግር አይወድም ሲሉ ተጽኖውን ተንትነዋል።
ባለፈው አመት በጣም ከፍተኛ ድርቅ ስላለ ወደ 18 ሚሊዮን የሚሆኑ ወገኖቻችን በረሃብ ይሰቃያሉ የሚል ነበረ እና የአሁኑ ምርት አደገ ቢባልም እንዴት አድርጎ ያንን ክፍተት ሊያሟላ እንደቻለና እድገቱ እመርታዊ እንደሆነ ሊገባኝ አልቻለም። አንደኛ ኢትዮጵያ በተከታታይ እድገቱ ሪሊ እንብዛም አብዛኛውን ህዝብ ተጠቃሚ መሆኑን አያሳይም የሚለው ነው። የሂዩማን ዲቨሎፕመንት ኢንዴክስ የሰብአዊ መብት እድገት የሚለው ኢትዮጵያ አሁንም ከ188 ሀገሮች 174ኛ ናት ይላል። እና ይሄ ብቻ አይደለም፣ በመሬት ላይ የሚታየው ሁኔታ ምንድነው የሚለውን ይጠይቅና 28 ሚሊዮን የሚሆኑ ኢትዮጵያውያን ፍጹም በሆነ በድህነት ይኖራሉ ይላል። 40% የሚሆኑ ከአምስት አመት እድሜ በታች ያሉ ህጻናት ምግብ ስለማያገኙ እድገታቸው ተጎድቷል ይላል። አንደኛ የግል ክፍሉ ኢትዮጵያ ውስጥ ታፍኗል። የግሉ ክፍሉ ካላደገ በምንም አይነት መሰረታዊ የሆነ ለውጥ ለመካሄድ አይችልም የሚል ነው ዘገባ ያለው። ሁለተኛ ያቀረበው ምንድነው የሰብአዊ መብቶች በሚታፈንበት ጊዜ እድገት አይኖርም ማለት ነው። እንቅስቃሴ ኢኮኖሚ እንቅስቃሴ ሊካሄድ አይችልም ማለት ነው። በወጣቶች በኩል ያለውን ዘገባ ሲያሳይ ወጣቱ ትውልድ የሚፈልገው የስራ አይነት ሊገኝ አልተቻለም ይላል።
በኢትዮጵያ የምጣኔ ሀብት ፖሊሲዎች በተለይ በግብርናና የአርብቶ አደር ምጣኔ ዙሪያ መጽሐፍ ያሳተሙት የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው ከአዲስ አበባ የተለየ አስተሳሰብ አላቸው። የኢትዮጵያ ምጣኔ ተጽዕኖዎቹን ተቋቁሞ ለማደግ ችሏል የሚል
በዚህ የኢኮኖሚ እድገት በተለይ ግብርናው በኤልሚኖ ወይም በዚህ በአየር ለውጥ ምክንያት በከፍተኛ በተመታበት ወቅት አውንታዊ የሆነ ፖዘቲቭ የሆነ እድገት ግብርናው አሳይ አነስ ቢልም በዚህ በአየር ንብረት ለውጥ ምክንያት ሁለተኛ ኦቨርኦል ኢኮኖሚው 6% እንዳደገ ነው። ይሄ ማለት ለተከታታይ አመታት የተዘረጉት ፖሊሲዎችና ስትራቴጂዎች እንዴት ለውጥ ያመጡ እንደሆነ ብዙም ባይሆን በኢኮኖሚ መዋቅራዊ ሽግግር እየተደረገ ነው።
በነሐሴ ወር የኢትዮጵያ ማዕከላዊ ስታቲስቲክስ ባለስልጣን ይፋ ባደረገው መረጃ የግብርና ምርት በአጠቃላይ ወደ 3% በሚጠጋ መጨመሩን አስታውቋል። ኢትዮጵያ ወደ ቀጣዩ የአውሮፓውያን ዘመን 2017 በአስቸኳይ ጊዜ አዋጅ ትሸጋገራለች። አዋጁ በምጣኔ ሀብት ላይ የሚኖረውን ተጽዕኖ በንግድና ምጣኔ ሀብት ዝግጅት በተከታታይ በምናቀርባቸው ዘገባዎች እንተነትናለን። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ። መልካም አዲስ ዓመት።